የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ሐምሌ 24 2011 ዓ.ም ነው። አብራችሁን ካመሻችሁ ከመስተማችሁ ጥንቅሮች መካከል
የኢትዮጵያ ሃይማኖት ተቋማት ጉባኤ ምእመናን ለሰላም እንዲተጉና ከግጭት እንዲርቁ የመከረበት መድረክ እናነሳለን።
ባንፋሩ በማህበራዊ ግንኙነታችንም ይሁን በእለት ተእለት አናኗራችን እነዚህን ሴቶች ካልተከበሩና ካልተጠበቁ ግለኝነት እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሆኑትን ቀሲስ ታጋይ ታደለን የሰማናቸው ከቆይታ በኋላ ሙሉ መልእክታቸውን እናዳምጣለን።
እንዳለሳኑ የኑሮ ችግሩ አለ። የሆነ አመት ላይ የአንድ ሰዓሊ ስዕል ተሸጠ ሲባል በጣም በሚያሳዝን ሁኔታ በሚቀጥለው አመት ያን ሰዓሊ የሚመስል 30-20 ሰዓሊ ይመጣል። ለገበያ የሚሆኑ ስዕሎች የመዝራት ነገር አለ። ሶስቱ ነገር ትንሽ በቃ አርቱን የማቀጨጭ ነገር አለው።
ዮሐንስ ፍጹም ብርሃንን የሰማ ነው። የግራፊክስና ድብልቅ ስዕል ኪነ ጥበብ ባለሙያ ነው። አብሮን ያመሻል።
በአዲስ አበባ ወጣቶችና በተለያዩ ዘርፎች ልምድ ያካበቱ አንጋፋዎች እውቀት የሚቀባበሉበትን አንድ ስፍራም አብረን ጎበኛለን። ወደ ጎረቤት ሀገር የሚወስደን ክንውንም አለ። አብራችሁ እንድትቆዩ ግብዣውን የምናቀርበው ሀብታሙ ስዩምና
አይደን ገረመው ነን።
በመጀመሪያ አጫጭር ዜናዎች እናስደምጣችኋል።
ከዜናው ጋር ተመልሰን መተናል። የኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም የጤና ድርጅት WHO አስታወቀ። ወረርሽኙ መከሰቱ ከታወቀ ከአንድ ዓመት በላይ ጊዜ ውስጥ 3004 ሰዎች በኢቦላ መያዛቸውን ድርጅቱ አረጋግጧል። ከነዚህ ውስጥ 2006ቱ ህይወታቸው አልፏል።
ዩጋንዳ ውስጥ የተካሄደ አንድ አዲስ ጥናት እንደሚያመለክተው እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት በሚካሄደው ምርጫ ሰሞን ሁከት ይቀሰቀሳል ብለው እንደሚሰጉ በምርጫ ዝግጅትና በሀገሪቱ ፖለቲካ ውስጥ የሚሳተፉ ይናገራሉ። ሁከት ሊፈጠር እንደሚችል አስቀድመው ጠቋሚ ምልክቶችና ሁከት ማርገቢያ ወይንም መቆጣጠሪያ መንገዶችን የመረመረውን ጥናት ያካሄደው የዲሞክራሲ ተሳትፎ እንቅስቃሴ የተባለ የሲቪል ማህበረሰብ ድርጅት ነው። በዘንድሮ የአውሮፓውያን 2019 ዓመተ ምህረት ከመጋቢት አንስቶ እስከ ሐምሌ ወር ድረስ በ13 ወረዳዎች ያካሄደው ጥናት በመጪው አገር አቀፍ ምርጫ ብጥብጥ እንዳይፈጠር መንግስት የምርጫ አፈጻጸም ለውጦችን ማካሄድ እንዳለበት አመላክቷል።
በመላው ዩናይትድ ስቴትስ የሚገኙ አዋቂዎች ፍልሰተኞች ተይዘው በሚቆዩባቸው ማዕከሎች ውስጥ በእንግሊዘኛ ስሙ መምስ በመባል የሚጠራው ቫይረስ ወደ 900 ሰዎች የሚሆኑ ሰዎች መታመማቸው ተረጋገጠ። መንጋጋ ቆልፍ፣ ትኩሳት፣ የእጢዎች ማበጥ፣ ራስ ምታትና ሲከፋም መስማት የሚከለክልና ለማጅራት ገትር የሚያስከትል ተላላፊ በሽታ የሚያጋልጥ ነው። በ19 የዩናይትድ ስቴትስ ክፍለ ግዛቶች ባሉ 57 የእስር ማዕከሎች የተዛመተው ቫይረሱ 898 ሰዎች መታመማቸውን የበሽታዎች ቁጥጥርና መከላከል ማዕከል CDC አስታውቋል። 33 የማዕከሉ ሰራተኞችም ታመዋል። ይህ ቫይረስ መከላከያ ክትባቶች ስለሚሰጡ ዩናይትድ ስቴትስ ውስጥ እምብዛም አይከሰትም። ይሁን እንጂ ሰዎች ለተራዘመ ጊዜ ተፋፍገው በሚኖሩባቸው ሁኔታ የመዛመት እድል ያገኛል። በዚህም ምክንያት ተስፋፍቷል።
የዩናይትድ ስቴትስ የውቅያኖስ ማዕበል ተከታታይ ብሔራዊ ማዕከል ዛሬ እንዳስታወቀው ሄሪኬን ዶሪያን ተብሎ የተጠራው የውቅያኖስ ማዕበል ዛሬ ወደ ኋላ ላይ እንደሚጠናከር ተነግሯል። ዛሬ ማዕከሉ ባወጣው መግለጫ ዶሪያን በሳምንቱ መጨረሻ የካሪቢያን ባሃማስ አልፎ የፍሎሪዳ ሰርጥ ሲደርስ እጅግ አደገኛ ማዕበል ሆኖ እንደሚቀጥል ገልጿል። የባሃማስ መንግስት ለሰሜን ምዕራባዊው ክፍለ ግዛቷ ማስጠንቀቂያ ያወጣ ሲሆን የፍሎሪዳ አገረ ገዢ ሮን ደስታንስም ለመላ ፍሎሪዳ የአስቸኳይ ጊዜ አውጇል። ዶሪያን በአሁኑ ሰዓት በሰዓት 165 ኪሎ ሜትር በፍጥነት እየነጎደ ነው። የፊታችን ሰኞ ማለዳ ቢያንስ በ209 ኪሎ ሜትር ፍጥነት ደቡብ ምስራቅ ፍሎሪዳ ሊመታ እንደሚችል ተተንብዮአል።
አድማጮች ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ከጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ያዲሱ ትውልድ ድምጽ ከአሜሪካ ድምጽ መደመጡን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው
አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ሃይማኖት ተቋማት ጉባኤ ከተባበሩት መንግስታት ድርጅት UNDP ጋር በመተባበር በግጭት አፈታት ዙሪያ ከሐዋሳ ከተማ ሲዳማ ዞን የሃይማኖት መሪዎች ጋር መክሯል። በሰላም አብሮ የመኖርና የመከባበር እሴቶችን ለማጠናከር ሂደት ውስጥ የሃይማኖት ተቋማት የበኩላቸውን ድርሻ እንዲወጡ ጉባኤው አሳስቧል።
በሲዳማ ዞንና ሐዋሳ ከተማ በተከሰተውና ለበርካቶች ሞትና ንብረት ውድመት ምክንያት ለሆነው ሁከት እጃቸው ያሉበት ግለሰቦች በሕግ እንዲጠየቁም ጠይቋል። ዮናታን ዘውዴዎስ ዝርዝሯል።
ትናንትና ዛሬ የኢትዮጵያ ሃይማኖት ተቋማት ጉባኤም ከተባበሩት መንግስታት ድርጅት የልማት ፕሮግራም በቤቻሩ UNDP ጋርና ከሰባተኛው ቀን አድቬንቲስት ቤተክርስቲያን ጋር በመተባበር ከሲዳማ ዞንና ከሐዋሳ ከተማ ከተወጣጡ የሃይማኖት መሪዎች ጋር ለሁለት ቀናት በሐዋሳ ከተማ መክሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀት ጉሃን ቄስ ታጋይ ታደለ እንዳሉት ጉባኤው በአገሪቱ ለዘመናት ዘለቀውን ሃይማኖታዊ አስተምሮዎች ላይ የተመሰረተ በሰላም አብሮ የሚኖርና የመከባበር እሴት በመገንባት የኢትዮጵያ አንድነት ተጠብቆ እንዲኖር ጥረት ያደረገ ነው። ይህን በማድረግ ረገድም የተገኘው ውጤት ተስፋ ሰጪ ቢሆንም አገሪቱ ያለችበት ሁኔታ ከዚህ በላቀ ሁኔታ መስራት የሚጠይቅ እንደሆነም ተናግሯል። የሰብአዊ ክብርና እኩልነት እንዲሁም እርቀ ሰላም የሁሉም ሃይማኖቶች የጋራ አስተምሮች ናቸው ያሉት ጠቅላይ ጻፊው የሃይማኖት መሪዎችም እነዚህን የማሳወቅ ኃላፊነት ሊወጡ ይገባል ነው ያሉትም። የሰላም እሴቶችን ምእመናንም እያከበሩ መኖር እንዳለባቸውም ተናግሯል።
በሀገራችን ለዘመናት የዘለቀውን የመከባበርና በሰላም አብሮ የመኖር ወርቃማ እሴቶችን መሰረቱ ሰላማዊነት፣ መከባበርን፣ መደማመጥን፣ አብሮነትን፣ ፍትሃዊነትን፣ ይቅርታንና እርቅን የሚያስተምረን የሃይማኖታችን የአስተምሮ ውጤት እንደሆነም እንረዳለን። እነዚህ መልካም እሴቶች የሰዎች ማህበራዊ ግንኙነት የሰመረ ከማድረግ ባለፈ በሃይማኖቶችም ከፍ ያለ ዋጋ የሚያሰጡ በመሆናቸው የሃይማኖት መሪዎች ምእመናንና መላ ህዝቡ እነዚህን እሴቶች አክብሮ መኖርም ይገባዋል።
ኢትዮጵያ አንድነቷን አስከብራ ሉዓላዊነቷን ማስጠብቃ ለዘመናት የኖረች ልዩነታቸውን በጸጋ ተቀብለው የሚኖሩ በአገር ጉዳይ ላይ ያለምንም ልዩነት በጋራ የሚቆሙ ህዝቦች ባለቤት መሆኗን ጠቅሰው በአሁኑ ወቅት የገጠመን ጫፍ የወጣ ብሔር ተኮር ግጭቶች ከታሪካችንና ከማንነታችን ጋር አብሮ የማይሄዱ አሳፋሪ ተግባር በመሆናቸው ልንጠየፋቸውና ልናወግዛቸው ይገባልም ያሉትም
በሰበብ አስባቡ በየትኛውም የሃይማኖት ተቋማት ላይ የሚፈጸመው ጥቃት ከጉባኤያችን ተልእኮ ጋር የሚቃረን ስለሆነ ሁላችንም በጋራ ልናወግዘውና ልንከላከለው የሚገባን መሆኑን እያሳሰብ አሁን ያጋጠሙን ፈተናዎች በአሸናፊነት ለመወጣት ለዘመናት የዘለቀውን ወንድማማችነት አንድነታችንን በማጠናከር ከራስ በላይ ለባልንጀራ ማሰብ እርስ በርሳችን በመደጋገፍ ልንቆም ይገባል። በመሆኑ የሃይማኖት መሪዎች ምእመናን ወላጆቻችን ልጆቻችሁን ወላጆች ልጆቻችሁን መምህራን ተማሪዎቻችሁን በአንድነት እንዲቆሙና ይህንን ፈታኝ ጊዜ ቀድሚያ ለሀገርና ለሁሉም ሰዎች ሁለንተናዊ ክብር በተለይም ለቤተ እምነቶች በመስጠት ኢትዮጵያውያን አንድነታችን እንድናጎለብት ተቋማችን የኢትዮጵያ ሃይማኖት ተቋማት ጉባኤ በአጽንኦት ያሳስባል። በአንጻሩ በማህበራዊ ግንኙነታችንም ይሁን በእለት ተእለት አናኗራችን እነዚህን እሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል። ሰውን በሰውነቱ ብቻ መቀበል ይቀራል። በአንድ ወቅት በተከሰተ አለመግባባት ወይንም ግጭት ምክንያት በረጅም ጊዜ የገነባነውን የጋራ እሴቶች በማጥፋት ብቻ ሳይሆን ማህበራዊ ግንኙነቶችና አናኗራችን ላይ አሉታዊ ጫናም ያሳድራል።
የተለያዩ ማንነት ያላቸው ህዝቦች የሚያነሱትን የመፍት ጥያቄ የኢትዮጵያ ሃይማኖት ጉባኤ እንደሚያከብር ገልጸው፣ ነገር ግን መቅረብ ያለባቸው ፍጹም ሰላማዊ በሆነ መንገድ መሆን አለበትም ብሏል። በሐዋሳ ከተማና ሲዳማ ዞን በተከሰተው አለመረጋጋት የህይወት መጥፋት፣ ስነልቦናዊና አካላዊ ጉዳት እንዲሁም በንብረታዊ ጉዳት መድረሱ የሚያሳዝን ተግባር እንደሆነ ገልጸው በቅድሚያ ለሀገርና ለሰው ልጆች ለንተናው ክብር በመስጠት ባንድነት መቆም እንደሚገባም ተናግሯል። በደቡብ ክልል ሰላምና ጸጥታ ቢሮ በምክትል ቢሮ ኃላፊ ማዕረግ የሃይማኖትና የእምነት ጉዳዮች ዘርፍ ኃላፊ አቶ ከበደ ፎከራ የኢትዮጵያ ሃይማኖት ተቋማት ጉባኤ በክልሉና በአገር ደረጃ ከቅርብ ጊዜያት ወዲህ እየተከሰቱ ያሉትን አለመግባባቶችና ግጭቶችን በዘላቂነት ለመፍታት በሚያስችሉ ጉዳዮች ዙሪያ በርካታ ተግባራትን እያከናወኑ መሆኑን ተናግሯል። እሳቸው አሁን ታየላሉት አንጻራዊ ሰላምና መረጋጋትም ጉባኤው ያበረከተው አስተዋጽኦ ቀላል ግምት የሚሰጠው እንዳልሆነ ነው የገለጹት። ይሁን እንጂ በአሁኑ ወቅት ጥቂት ግለሰቦች የህዝቡን አብሮነትና ሰላምን ለማናጋትና እርስ በርስ ለማባላት እየተራራጡ እንደሚገኙና ይህም የከሰሩ ፖለቲከኞች ሴራ መሆኑን ገልጠዋል። የተከሰተውን የዘረኝነትና የጽንፈኝነት የወንጀል ተግባር የፈጸሙና ያስፈጸሙ ግለሰቦች በአጭር ጊዜ ውስጥ ለፍርድ እንደሚቀርቡና በክልሉም የህግ በላይነትን የማስከበር ስራ ተጠናክሮ እንደሚቀጥልም ተናግሯል።
በአሁኑ ጊዜ በሀገራችን የተጀመረውን የለውጥ እንቅስቃሴ የህዝባችን ሰላማዊ፣ ህጋዊና ዲሞክራሲያዊ ጥያቄዎችን በብቃት እንዳይመልስና ለውጡን በተዛባ መንገድ በመተርጎም የለውጡ ባለቤት የሆነው ህዝብ ራሱ ለውጡን ጉዞ እንዲያደናቅፍ መሰሪ ቅስቀሳዎችን በህብረተሰቡ መሃል ይዘሩ ቢሆንም ዛሬ ህዝባችን ይህንን መሰሪ ተንኮላቸውን በመረዳት እያገለላቸውና እያጋለጣቸው ይገኛል። የደቡብ ክልልና ሲዳማ ዞን ህዝብ በቅርብ ጊዜ በውስጡ የተከሰተውን የዘረኝነት የጽንፈኝነት ተግባራትን በጽናት ኮንኗል። የወንጀል ተግባሩን የፈጸሙና ያስፈጸሙ ወገኖች እየተለቀሙ ለፍርድ በአጭር ጊዜ ውስጥ እንደሚቀርቡና የህግ በላይነት በክልላችን ያለማመንታት ማስከበሩ እንደሚቀጥል በቢሮ ስም ላረጋግጥላችሁ ፈልጋለሁ።
የሃይማኖት ተቋማት ጉባኤ በሲዳማ ዞንና በዋሳ ከተማ ተገኝተው በዞኑና በከተማው በተፈጸሙ ወንጀሎች ጥቃት የደረሰባቸውን ስግሎች ያሉበትን ሁኔታ ተዘዋዝረው ጎብኝተዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
አብራችሁን ስለሆናችሁ እናመሰግናለን። ሰዓሊ ዮሐንስ ፍጹም ብርሃን የግራፊክስና የድብልቅ የስዕል ጥበብ ባለሙያ ነው። የራሱ የስዕል ስቱዲዮም አለው። በተለያዩ ጊዜያት የተለያዩ ሐሳቦችን እንደ ስደት ያሉ ማህበራዊ ችግሮችን በስራው ዳሷል። ስለ ስዕል ስራዎቹና የስዕል ጥበብን ለማሳደግ ሰዓሊያን የራሳቸውን ዘይቤ እንዲከተሉም ይመክራል። ኤደን ገረመውናት ያነጋገረችው እንደሚከተለው ይደመጣል።
ስዕል ስስል ራሴን አልገድብም ለፈጠራም ሁሌም ክፍት ነኝ የሚለን ሰዓሊ ዮሐንስ ፍጹም ብርሃን በግራፊክስ ጥበብ ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት በ1997 ዓ.ም ነው የተመረቀው። ከትምህርት ቤት ተመርቆ እንደወጣም ለጥቂት ጊዜ ያክል በተለያዩ ቦታዎች ተቀጥሮ የሰራ ሲሆን ከጊዜ በኋላ ግን የሙሉ ጊዜ ሰዓሊ ሆኖ የራሱን ስቱዲዮ ከፍቶ መስራት መቀጠሉን ይናገራል።
አሁን እንዲህ በጣም ፍላጎት ኖሮኝ የገባሁበት ዲፓርትመንት የግራፊክስ ዲፓርትመንት ነው እና ያ ደግሞ ከቀለም ውጪ ነው። ቀለም አንጠቀምም። እንጨት ላይ ኢንግሬቭ በማድረግ ወይ ደግሞ አንዳንድ ማቴሪያሎችን በመለጠፍም እና የተመጠኑ ከለሮች፣ አሁን ለምሳሌ ጥቁር ባክግራውንድ ላይ በነጭ ሊሆን ይችላል የሚሰራው፣ ወይ ደግሞ አልፎ አልፎ ደግሞ እንደ አስፈላጊነት ማጣብቃቸው ቁሳቁሶች አሉ። ቆዳ ወይ ደግሞ እንደ ቅል አይነት የመሳሰሉ ነገሮች እየለጠፉ የሚሰራቸው ስራዎች አሉ። በተለያየ ቁሳቁስ ተጠቅመሽ የምትሰሪያቸው ስዕል ቴክኒኮች ናቸው ሚክስድ ሚዲያ የሚባሉ እና ብዙውን ጊዜ እነዛ ስራዎች ይገዝኛል። የሰውነት የሚያተኩሩ ስራዎች ይሰራለሁ። ማለት ማንነት ላይ፣ ህይወት ላይ የሚገጥሙትን ችግሮች ወይ ደግሞ አሁን የተወሰነ ጊዜ የሆነ ደስበትን ነገር ያተኮሩ ነበሩ። በቃ ከአፍሪካ ይሰጥታል፣ ከኢትዮጵያ በዛት የሰሯቸው ብዙ ስራዎች አሉ።
የሁለት ልጆች አባት የሆነው ሰዓሊ ዮሐንስ በስዕል ስራ የጥበብ ስራዎቹን በቡድን በብሔራዊ ቲያትር፣ በብሔራዊ ሙዚየምና እንዲሁም በተለያዩ ቦታዎች ያሳየ ሲሆን በተናጠል ደግሞ በሂልተን ሆቴልና በጀርመን ሀገር በበርሊን አሳይቷል። በአመት አንድ ጊዜ ብቻ በሚደረግ ኤግዚቢሽን ህይወትን መምራት ከባድ ነው ቢልም ላለፉት 4 አመታት ስራዎቹን ለህዝብ ሳያደርስ ቆይቷል። እኔም ለምን ስል ጠይቄዋለሁ።
አሁን እጄ ላይ ራሱ ለኤግዚቢሽን ያልታዩ ከሰባ በላይ ስራዎች አሉ። እስካሁን ያሉት አጋጣሚ የኮሚሽን ሆኜ የምሰራቸው ስራዎች በተደጋጋሚ እየተደራረቡ መምጣት ዋናው ምክንያት አሁን የአጼ ምኒልክም የእቴጌ ጣይቱን ደብረ ብርሃን ላይ በሞዛይክ የመንግስት ፕሮጀክት ነው። ትልቅ ስራ ነው። አመት
ያህል ይፈጃል አንዱ ፕሮጀክት። ዛ በመሆን ሰዓት ብዙ ያው ገንዘቡ እንዲመጣ የስቱዲዮ ያመስከት ተፈለልኝ። የቤት መኖሪያ ቤቴን ኪራይ ነው። ያንን ሶስተኛ እንደዚህ አይነት ትልልቅ ወጪዎቹን ከሸፈነልኝ ከዛ ደግሞ ወደ ስዕል እመለሳለሁ። አሁን ኮሚሽን ሆኖ መስራቱ በቃ በየትኛው ዘመን ላይ ያለው ሰዓሊ ይሰራል። አሁን እንደውም ስቱዲዮ ሞልቷል። 25 ሜትር በ6 ሜትር ነው የኔ ስቱዲዮ፣ ትልቅ ነው። አሁን የቤተ ክርስቲያን ስራ ወደ 40 ምንጭ ሀገር የሚጫን የቤተ ክርስቲያን ስራ ቤቱን ሞልቶታል። እየሰራ ነው ያለ ነው። እና ያ ፕሮጀክት ሲያልቅ በቃ ስቱዲዮ ምናልባት የአመት የሁለት አመት የቤት ኪራይ ይከፍልልኝ እና ከዛ ደግሞ ተመልሼ ወደ ስዕሎች ይመጣለሁ። ትንሽ እኔም የማልወደው ይሄ መቆራረጡ ነው። እሱ ጊዜ ፈጅቶብኛል ግብሽ እንዳላደርግ። ልጆች ሲኖሩ ደግሞ ኃላፊነቱም ይጨምራል። ያንን ተቋቁሜ ነው ያለሁት አሁን። እና ግን ከባድ ነው። አሁን እንግዲህ በሩሲ 12ኛ እዚህ አስባለሁ። እንግዲህ እስካሁን ቦታ አልወሰንኩም።
ዮሐንስን በዚህ በጥበብ ስራ ውስጥ ለሚኖሩ ሰዓሊያን ከባዱ ነገር ምንድን ነው ስላወራሁት?
ብዙ ጊዜ የማስተውለው ነገር አሁንም ቢሆን ሀገራችን ላይ ትልቅ ኤግዚቢሽን ይባልና ሸራተን ውስጥ ይደረጋል በየአመቱ። በጣም በቃ በሚያሳዝን ሁኔታ ሰዓሊው ያው ቅድም እንዳለሳ ነው የኑሮ ችግሩ አለ። የሆነ አመት ላይ የአንድ ሰዓሊ ስዕል ተሸጠ ሲባል በጣም በሚያሳዝን ሁኔታ በሚቀጥለው አመት ያንን ሰዓሊ የሚመስል 30 ወይ 20 ሰዓሊ ይመጣል። ለገበያ የሚሆኑ ስዕሎች የመብዛት ነገር አለ። እሱ ነገር ትንሽ በቃ አርቱን የማቀጨጭ ነገር አለው። ሰዓሊ እንግዲህ ተለይቶ መታየቱ እንደምንም የራስን ነገር ይዞ መውጣቱ በጣም አስፈላጊውም እሱ ይመስለኛል የሚል አቋም አለኝ።
በመጨረሻም ሰዓሊያን የራሳችንን ዘይቤ ተከትለን ራሳችንን መስለን ብንወጣ ለጥበቡ የምናበረክተው ነገር የጎላ ነው ብሏል።
ጋቢና ቪኦኤ መደመጡን ይቀጥላል። በአዲስ አበባ ሐሳብ ያላቸውን ስራ ፈጣሪዎች ከባለ ሀብቶች ጋር የሚያገናኙ መድረኮች እየተፈጠሩ ነው። ስራ ፈጥረው ስኬታማ የሆኑ ባለ ሀብቶች ልምዶቻቸውን ለወጣቶች የሚያካፍሉባቸው መድረኮችም እንዲሁ።
ከነዚህ መድረኮች አንዱ በሆነውና በቤክ ኤምብሪዮ ካፌ በወር አንድ ጊዜ መላ በሚል ስያሜ የሚሰናዳውን ዝግጅት የተከታተለው ግርማቸው ከበደ የመድረኩን መስራች አነጋግሮ ተከታዩን ዘገባ ልኮልናል።
ታሮጌ የመኪና ጎማዎች ጫማ የሚያመርተው የታዋቂው ሶል ሬብልስ መስራች የሆነችው ቤተልሔም ጥላሁን ከበርካታ ፈተናዎች በኋላ የመጀመሪያውን ጫማ በብዛት አምርታ ያቀረበችበትን ሂደት ያብራራችበት ንግግር ነው። ከሶል ሬብልስ በተጨማሪ አሁን በማሽን ሳይሆን በሀገር ባህል መሰረት በሰው የሚቆላ ቡናን በጋርደን ኦፍ ኮፊ ካፌዎች አማካኝነት የምታቀርበው ስራ ፈጣሪዋ ቤተልሔም ይህን ንግግሯን ያደረገችው ደግሞ ከ150 በላይ ወጣቶች በተሰበሰቡበት መድረክ ነው። ዝግጅቱ መላ ይሰኛል። በወር አንድ ጊዜ የሚሰናዳው ይህ ዝግጅት የተጀመረው ደግሞ በካሌቭ ሚክንስ ነው። ኢትዮጵያ ኢንሚ በተሰኙት ኢትዮጵያዊ ባህልን በሚያሳዩት ቪዲዮዎቹ የሚታወቀው ካሌቭ ገና አማርኛ እየለመድኩ ነው ቢልም ስለ መላ የሚከተለውን ለቪኦኤ ተናግሯል።
መላ አንድ ላይ መሆን ማለት ነው። በጋራ መላ መፍትሄ መስራት ማለት ነው።
ላለፉት 23 ወራት በ9 አመቷ ኮዲንግ የጀመረችዋን ቤተልሔም ደሴን፣ አርቲስት አምለሰት ሙጬን፣ ዲጄና ሙዚቀኛውን ሮፍናንን፣ የያዝሚ መስራችና ሊቀመንበር ኖስ አማራንና የቦስተን ስፓና ኩሪፍቱ ሪዞርት መስራች ታዲዮስ በለጠን ጨምሮ በተለያዩ ዘርፎች የተሰማሩ ስራ ፈጣሪዎች በመላ ተገኝተው ንግግር አድርገዋል። አላማው ምንድን ነው? ካሌቭ ምላሽ አለው።
አገራችን ላይ ዝም ብሎ ችግር ማየት ጥሩ ነገር አይደለም፣ ሶሉሽን ማምጣት ነው እና ለኔ entrepreneurship ይሄ ነው solution ማምጣት በsustainable way commercial way እና ስራ ፈጣሪ ማለት አዎ። እና አሁን ወጣቶች ትልቅ hunger አላቸው እና ይሄንን hunger information ሁሌ available አይደለም እና እነዚህን አንደኛ የሆኑት በአለም ውስጥ ኦር በአገር ውስጥ በንግድ ስራ ኦር ጀስት አሪፍ ነገር እየሰሩትን ስናመጣቸው እና የእነሱን ስቶሪ ተረስ ሲሰሙ በጣም ኢንስፓየር ያደርጋል። እነሱ ካረጉት እኛ ማድረግ እንችላለን ይላሉ። ሶ anyway, which agarim betai? Role model, I don't know. So, yanagar, any chilalo milo. Na, is yaga andane because just buzu role model story, huli ansa mamena. Lezano, he platform creator, like no role model uch. Tilik business for watch, they told you and watch, just how. Indeed, in the several min chigger lalfono ye achieve yaragutin and tilik nagar so. Lezano.
Jemmer, hi, Mr. Satafio Chenaburut Mela. Ahun came from Sabaleo Tatuch, yes Rafat Ariochun, Yehut Kuzun Nalim Dilamaxam, Borandigizi, Isavasabu Betal. What Tatuchu, Bess Rafat Arak, Gatamacho Chigger Kalem, Languchu Yakeba Magrab, Chigurun Salamifatu Betmanged. Mikrika Balalu.
Bizu akam yallo saw bir yallo saw like so on and maybe sostor befit and lich ye doro farm makfat feliga neber kin yet like yet lejemmer alech next to her and expert bezi sira neber awruna alna lejemmeru hedu yesemaw lena demo just partnerships is the genya like investment አሁን ትልቅ ኢንቨስተሮች ይመጣሉ ይሰማሉና ኦፕን ናቸው ፎር ኤኒት ፕሮጀክቶች
ስለዚህ ሁሉ መሃል ወጣቶቹ ስራ ፈጣሪነት ከባድ ቢሆንም በጠንካራ ስራ ስኬታማ መሆን እንደሚቻል በመላ ይማራሉ ለዚህ ደግሞ እንደ ቤተልሔም ያሉ ስራ ፈጣሪዎች በመላ ይጋበዛሉ ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ
እንግዲህ ሀብታሙ ይሄ ፕሮግራም በጣም ወጣቶችን የሚያበረታታ እና ደስ የሚል ነገር ይመስላል
ይሄ ብቻ ይሄ መስል ፕሮግራሞች ወይንም መርሃ ግብሮች አሁን አዲስ አበባ ውስጥ እየተበራከቱ ነው ባለፈውም ተስተውሽ እንደሆነ እንዲሁ በተለያዩ ካፌዎች ውስጥ በመቀመጥ ሐሳባቸውን የሚለዋወጡ ሰዎችን አቀርበን ነበር እየተከተልን አሁንም ሌሎችን ተመሳሳይ መድረኮችን እናስቀኛቸዋል ለአድማጮቻችን ቀጣዩ ዘገባችን ግን ወደ ኬንያ ወስደናል
አው እንግዲህ በኬንያ ውስጥ የአልቢኒዝም ቆዳ ጸጉርና አይንን የሚያነጣ የጤና ችግር ነው ከአልቢኒዝም ጋር ኬንያ የሚኖሩ ሰዎች ደግሞ ብዙ ጊዜ መገለልና አድሎ ይደርስባቸዋል ያው በኬንያ ብቻ ሳይሆን በሌሎችም የአፍሪካ ሀገራትም ይደርሱ የአልቢኒዝም ጋር የሚኖሩ ሰዎች ይሄ ችግር ይደርስባቸዋል አንዳንዶችም ተነጥለው የግድያ ሙከራ ይደረግባቸዋል ከአልቢኒዝም ጋር የሚኖሩ አንድ ኬንያዊ ግን የእግር ኳስ ስፖርትን ተጠቅሞ መገለልና አድሎን መፋለም ጀምሯል የሳራ ኪማኒን ዘገባ ሀብታሙ ስዩም እንዲያሰማናል
ቅዳሜ ጠዋት ነው በኬንያ ታሪክ የመጀመሪያ ሆነው የጥቁር አልቢኒዝም እግር ኳስ ቡድንን ለመሰረተው አለን ሄርበርት ትልቅ ቀን ነው። አልቢኒዝም ቆዳን፣ ጸጉርን፣ አይንን የሚያነጣ የጤና ችግር ነው። ዛሬ ኳስ ግጥሚያ አለ። አሁንም ድረስ የአልቢኒዝም ችግር ያለባቸው ሰዎች በሚገለሉባት ኬንያ ይህ ተራ ቡድን አለያም ተራ ጨዋታ አይደለም። ትልቅ ትርጉም አለው።
Football brings people of different diversities together.
እግር ኳስ የተለያየ ማንነት ያላቸውን ህዝቦች ወደ አንድ ያመጣል። ከስፖርትም እግር ኳስን ስንመርጥ ቀላልነቱንና በትምርት ፍራት ውስጥ በመካተቱም ሰዎች በቀላሉ የሚስማሙበት ወይንም የሚጎዳኙት የስፖርት አይነት መሆኑን በማመን ነው ያለው አለ።
People relate with football a little bit easier than any other sport.
በመላው ምስራቅ አፍሪካ የአልቢኒዝም ችግር ያለባቸው ሰዎች አካላቶቻቸውን ላስማት መስሪያ ለመጠቀም ባቀዱ የጥንቆላ ሐኪሞች ለመገደል ሲመረጡ ባጅተዋል። አይዛክ ሞራ የኬንያ የመጀመሪያና ብቸኛው የአልቢኒዝም ተጠቂ የህዝብ እንደራሴ ናቸው።
People with albinism really suffer. They are black.
የአልቢኒዝም ችግር ያለባቸው ሰዎች በእውነትም ይሰቃያሉ። በዚህ ምክንያት ደግሞ ጥቁር ሆነው የምር ጥቁር፣ ነጭ ሆነው የምርም ነጭ፣ አካል ጉዳተኛ ሆነው የምርም አካል ጉዳተኛ አለመሆናቸው ነው። አጣብቂኝ ውስጥ ገብተናል። በአጣብቂኝ ውስጥ የገባ ደግሞ ከየትኛውም ወገን መሆን ያቅተዋል። ስለሆነም ራሳችንን መግለጽ አለብን። እነዚህ እንቅስቃሴዎች እኛ ራሳችንን የምናስተዋውቅባቸው የራሳችንን ምንነት የምንፈታባቸው እንቅስቃሴዎችም ናቸው።
So we have to self-define. These are self-definition activities.
መገለል አለን ሄርበርትን ከማለምና መስሎቹን ከማስተባሰብ አላቆሙ። ገና መንፈቅ ያስቆጠረው ቡድኑ በመጀመሪያ ጨዋታው በፍጹም ቅጣት ምት 4-2 በሆነ ውጤት ድል አድርጓል።
Once we fight the discrimination, once we beat off the stigmatization,
አንድ ጊዜ አድሎን መዋጋት ስንጀምር፣ መገለልን መርታት ስንጀምር በውስጣችን ያለውን ታላቅነት ማየት እንችላለን። በታመነውና ቀጥተኛ በሆነው መንገድ ነው ያሸነፍነው። ብቻኛው ነገር የቆዳችን መገርጣትና ባይን ብርሃናችን ላይ ያለው እክል ብቻ ነው። እሱም ቢሆን ግን ከሰው ያነስን አያደርገንም ነው ያለው።
And we have issues with our eyesight, but that does not make us less of people.
አድማጮች ከአሜሪካ ድምጽ ሬዲዮ የምትተላለፍላችሁ ጋቢና ቪኦኤ ነው የሰማችሁ ያላችሁት። ቀጣዩ ዘገባችን እስቲ ምንድን ነው ሀብታም?
ቀጣዩም እንግዲህ ወደ ሌላ የአፍሪካ ሀገር ይወስድናል፣ ወደ ዲሞክራሲያዊት ኮንጎ ሪፐብሊክ። እንግዲህ በዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም ጤና ድርጅት ማስተዋወቁን ቀደም ብለን በዜና ወጃችን ተናግረን ነበር። ወረርሽኙ መከሰቱ ከታወቀ ከአንድ አመት በላይ ጊዜ ውስጥ 3004 ሰዎች በኢቦላ መያዛቸውን ድርጅቱ አረጋግጧል። ከነዚህም ውስጥ 2006ቱ ህይወታቸው አልፏል ብሏል። ኮንጎ ዲሞክራሲያዊት ሪፐብሊክ ከኢቦላ ወረርሽኝ ጋር እንዴት ከርማ ይሆን የሚለውን ትዝታ ብላቸው ባጭሩ ትነግረናለች።
ያሁኑ የኢቦላ ተላላፊ እንደ አውሮፓ አቆጣጠር በ2014 ዓመተ ምህረት በምዕራብ አፍሪካ አገሮች 28000 ሰዎችን ይዞ የ11000ውን ህይወት ካረገፈው ሁለተኛው መሆኑ ነው። በአሁኑ ጊዜ የኢቦላ ወረርሽኝ በእርስ በርስ ግጭት በመትናወጠው በኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ ክፍለ ሀገር ኪቩ የተወሰነ ነው። በአካባቢው የኢቦላ ተላላፊ ብዛት አሳሳቢ ደረጃ የደረሰና ባለፉት 10 ቀናት ግን ትልልፉ ጋብ ማለቱን የዓለም ጤና ድርጅት ገልጿል። በአንድ ሳምንት ውስጥ እስከ 80 ሰው በበሽታው ተላላፊ ቫይረስ እንደሚያዝ ተጠቅሷል። ባለፈው ረቡዕ ኡጋንዳ ውስጥ ቫይረሱ እንዳለባት የተረጋገጠው ኮንጓዊት የ9 ዓመት ልጅ ለምሳሌ በቫይረሱ ለመያዝ በኡጋንዳ ሁለተኛዋ ሰው መሆኗ ነው። ልጅቷ ሕክምና ፍለጋ ከእናቷ ጋር ከኮንጎ ወደ ኡጋንዳ እንደተጓዘች የዓለም ጤና ድርጅት ቃል አቀባይ ፈዲላ ቻቤስ ለአሜሪካ ድምጽ ገልጸዋል።
When she showed at the border, she was showing all the symptoms of an Ebola case. She was bleeding from the mouth.
ልጅቱ ኡጋንዳ ድንበር ላይ ስትደርስም የበሽታው ምልክቶች ይታዩባታል። ደም በአፏ ይወጣል፣ ኃይለኛ ትኩሳት ነበራት፣ ሰውነቷ በእከክ መሰል ነገር ተወሯል፣ በጣም ታማ ነበር። ልጅቱ በኢቦላ ህክምና ማዕከል ውስጥ እንድታገግም የተደረገ ሲሆን በአሁኑ ሰዓት የሁለቱ አገሮች ባለስልጣናት እናትና ልጅ በጉዞአቸው የተገናኙአቸውን ሰዎች ሁሉ ለመለየት ጥረት እያደረጉ ነው ያሉት። የጤና ሰራተኞች በሽታውን ለመቋቋም ከቀድሞ ይልቅ የተሻለ መሳሪያ አላቸው። የዓለም ጤና ድርጅት እንደገለጸው በኮንጎ ዲሞክራሲያዊት ሪፐብሊክና 4 አጎራባች ሀገሮች ውስጥ 200000 ሰዎች የኢቦላ ክትባት ተሰጥቷቸዋል። በቴራፒውቲክ ትሪትመንት ማለትም በማገገሚያ ህክምናውም የብዙ ታማሚዎችን ህይወት ማትረፍ ተችሏል።
አድማጮቻችን የዛሬው ጋቢና መሰናዶ በዚህ ተጠናቋል። አብራችሁን ስለነበራችሁና መሰግናለሁ።
በFacebook @ቪኦኤ አምሃሪክ እንዲሁም በTwitterም #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ነበር ነው ሀብታሙ ስዩምና ኤደን ገረመው ነበር ነው ሙክቢላ ያበሩ አቀናባሪያችን ነው። ደናምሹ
Gesum sanaga ore